Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
እናስጥልኝ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መርሃ ግብር ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል መራርጠን ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ኬልያስ አስማርና ከመላው የአሜሪካ ድምፅ ዘጋቢዎች ጋር አብሬያችሁ አምሻለሁ። አብራችሁን ሁኑ። ኦባላ ኦባላ በሚኒሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈ ትውልደ ኢትዮጵያዊ ነው። ገና የአሜሪካ ዜግነቱን ባገኘ በአመቱ ለዚህ ድል የበቃው የ27 ዓመት ወጣት እዚህ ከመድረሱ በፊት ብዙ ውጣ ውረዶችን አይቷል። በኦስቲን ግዛት ታሪክ ለየት ያለው ድሉ ለብዙ ስደተኞች ተስፋን እንደሚፈነጥቅም ይናገራል። ከኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ጋር አጭር ቆይታ ያደረገው ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
በሚኒሶታ ግዛት የምትገኘው ኦስቲን ከተማ ምክር ቤት አዲስ ታሪክ ከሰሞኑ መዝግቧል። ለቀጣይ 4 ዓመታት ከተማዋን ከሚያገለግሉ አዳዲስ የምክር ቤት ተመራጮች መካከል አንዱ ትኩረትን ስቧል።
ከ150 ዓመታት በኋላ ለመጀመሪያ ጊዜ የኦስቲን ከተማ የመጀመሪያውን ስደተኛ፣ የመጀመሪያውን ትውልደ ኢትዮጵያዊ እኔን መምረጧ የላቀ የደስታ ስሜት ፈጥሮብኛል። አሳካዋለሁ ብዬ ያሰብኩት አልነበረም። ሆኖም በእግዚአብሔር ድጋፍና በታታሪነት ቀጠልኩበት።
የብዙዎች መነጋገሪያ ከሆነው የሰሞኑ ድል በፊት የ27 ዓመቱ ኦባላ ኦባላ ፈታኝ ምዕራፎችን አካሏል።
ኢትዮጵያ ውስጥ ነው የተወለድኩት። እንደ አውሮፓ አቆጣጠር በ2003 ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን። ከሶስት ሳምንታት በኋላ ደግሞ ወደ ኬንያ አቀናን። ኬንያ ውስጥ በሚገኝ የስደተኞች ጣቢያ ወደ 10 ዓመት ለሚጠጋ ጊዜ ኖረናል።
ኦባላ ኦባላ ከኬንያ የስደተኞች ጣቢያ ወደ ዩናይትድ ስቴትስ የመጣው የዛሬ 7 ዓመት ነበረ። የዛሬ ዓመት ደግሞ የዩናይትድ ስቴትስ ዜግነትን አግኝቷል። ከአምስት ዓመት ወዲህ የኖረባት ኦስቲን ከተማ ምክር ቤት አባል ለመሆን ከመወዳደሩ በፊት በማህበረሰብ አገዝ ስራዎች ውስጥ ንቁ ተሳታፊ እንደነበረ ያውሳል።
ወደ ፖለቲካው ዓለም ከመሳቤ በፊት በሲቪክ እንቅስቃሴዎች ውስጥ ንቁ ተሳታፊ ነበርኩ። ሁልጊዜም ሰዎችን መርዳት እፈልጋለሁ። ይህ ስሜቴ የጀመረው ትምህርት ቤት በነበርኩበት ጊዜ ነው። በሁለተኛ ደረጃ ትምህርት ቤት፣ በኮሌጅ እና በስራ ህይወቴም ውስጥ ቀጥሏል። በብዙ ተግባራት ላይ እሳተፍ ነበር። ትምህርቴን ከጨረስኩ በኋላ ወደ ኦስተን ከተማ ተዘዋወርኩ። እዚያም እንደደረስኩ በማህበረሰብ ስራዎች ውስጥ መሳተፍ ጀመርኩ። ወደዚች ከተማ ከመጣሁ በኋላ ያደረግኩት የመጀመሪያው ነገር ወደ ከንቲባው ቢሮ በማምራት ለማህበረሰቡ ላደርግ የምችለው ነገር ካለ መጠየቅ ነበር። ከንቲባው በእጅጉ ነበር የተደነቀው። ከዚያ በኋላ በማህበረሰባዊ ስራዎች ውስጥ ንቁ ተሳታፊ ሆኜ ቆይቻለሁ። በዚህ ምክንያት ነው ዛሬ የደረስኩበት ደረጃ ላይ የተገኘሁት።
በወጣትነት እድሜው ለትልቅ ኃላፊነት የበቃው ኦባላ ኦባላ የእሱ ስኬት ለተቀረው የአፍሪካ ስደተኞች ማህበረሰብ መማሪያ እንዲሆን እንደሚሻ ይናገራል። የእሱ መንገድ ለብዙሃን የብርታት ምንጭ ይሆን ዘንድ ደጋግሞ ያስገነዝባል።
ለማናቸውም ስደተኞችና ፍልሰተኞች የዳያስፖራ ማህበረሰብ አባላት የማስተላልፈው መልእክት ቢኖር ዩናይትድ ስቴትስ አሁንም ድረስ የመልካም እድሎች መገኛ ምድር ናት። ወደ አሜሪካ በጥሩ ራዕይ ግብ ሰንቃችሁ ከመጣችሁ የአሜሪካ ህልም የሚሰኘውን ታሳካላችሁ። የአሜሪካ ህልም አሁንም በሕይወት አለ። ሆኖም ግን እንዲሁ በነጻ አይመጣም። ከምቾት ቀጠናችሁ ወጣችሁ በትጋት መስራት ይጠበቅባችኋል። ከህልማችሁ ከሚያሰናክሏችሁ ነገሮች መራቅ ይጠበቅባችኋል። በአቋራጭ ሁሉንም አይነት ህልም ማሳካት አትችሉም። ትክክለኛው መንገድ ከተከተላችሁ ግን ካሰባችሁበት ትደርሳላችሁ። ይሄ ለሁሉም አፍሪካዊ ወጣት ወንድሞቼና እህቶቼ በተለይም ደግሞ ለኢትዮጵያውያን ማህበረሰብ የሚሆን ነው። በአሜሪካ ለሚኖሩትም ጋምቤላ ውስጥ አሊያም ኬንያ ውስጥ በስደተኛ ጣቢያ ውስጥ ለሚኖሩትም ጭምር ነው።
Anything, no matter where you come from.
እንደ ተባበሩት መንግስታት የስደተኞች ድርጅት ሪፖርት በዓለም ላይ ከሚገኙ ስደተኞች መካከል ከአራቱ መካከል አንዱ ከሰሃራ በታች ባሉ ሀገራት ውስጥ ተጠግቶ ይኖራል። ኢትዮጵያና ኬንያን የመሰሉ ሀገራት በሚሊዮኖች የሚቆጠሩ ስደተኞችን አስጠግተዋል። የስደተኞች ኑሮ በፈተና የተሞላ ነው። በመሰለ ህይወት ውስጥ ያለፈው ኦባላ ይሄ ቀን አላፊ ነው ይላል።
Refugee is just a condition that you are in for temporary. You know, refugee is not something that you can leave.
ስደተኝነት ለተወሰነ ጊዜ የምትቆዩበት ሁኔታ እንጂ ዘላለማዊ አይደለም። ለነሱ ያለኝ ብቸኛ መልእክት ተስፋ ማድረጋቸውን እንዲቀጥሉ የትም ቦታ ቢሆኑ ተስፋ እንዳይቆርጡ ነው። አንድ ቀን ካላችሁበት ቦታ ለቃችሁ የተሻለ ስፍራ ላይ ትገኛላችሁ። በአሜሪካ፣ አውሮፓ፣ በአውስትራሊያ፣ በእንግሊዝ ለእናንተ የሚሆን ስፍራ አለ። ጊዜ ይፈጃል። ተስፋ ሳትቆርጡ ግን ታግሳችሁ መጠበቅ አለባችሁ።
የኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ከፊቱ አራት የሥራ ዓመታት ይጠብቁታል። እኒህን ዓመታት የከተማዋን ነዋሪዎች ችግር ለመፍታት እንደሚያውላቸውም ይናገራል።
My next 4 years plan is tackling the issue that affecting the people of Austin here, like housing.
የቀጣይ አራት ዓመታት እቅዴ የኦስቲን ከተማ ነዋሪዎች የገጠማቸው ያሉ የቤት ችግሮችን የመሳሰሉትን መፍታት ነው። ተጨማሪ መኖሪያ ስፍራዎች መገንባት አለባቸው። የተለያየ ባህል ያላቸው ማህበረሰቦች ቁጥር እያደገ ነው። በስራ ምክንያት ስደተኞች፣ ፍልሰተኞች ብሎም በዚያ ሀገር የተወለዱ ሰዎች ከተለያዩ የአገሪቱ ክፍሎች ወደ ኦስቲን ከተማ ለመምጣት እቅዳላቸው። ስለዚህ የመጀመሪያው እቅዴ ተጨማሪ ቤቶች እንዲገነቡ ማበረታታት ነው። በሁለተኛ ደረጃ በኦስቲን ከተማ የህፃናት የቀን መዋያ እንዲኖር ለማድረግ እጥራለሁ። የልጆች መዋያ ከሌለ አንድ ሰው ወደ ስራ ለመሄድም ሆነ ለማግኘት ይቸግረዋል። ይቺን ውብ ከተማ ከየትኛውም ስፍራ የመጣ ሰው ከቻይናም ይሁን ከኢትዮጵያ፣ ከኤርትራም ሆነ ከደቡብ ሱዳን የበለጠ በወዳጅነት የምትቀበል እንድትሆንም እፈልጋለሁ። ይሄ ትልቁ ህልሜ ነው። ሌላው ቅዴ ስደተኞች አሜሪካ ውስጥ ያለንን ስም መቀየር ነው። ስደተኞች ወደ አሜሪካ በሚመጡበት ጊዜ ጥሩ ነገሮችን አይሰሩም። ለማዳረስ የሞከርኩት ያለሁት መልእክት ስደተኞች እዚህ ሀገር እድገት ክፍል መሆናቸውን ነው። ካለ ስደተኞች አሜሪካ በቅጡ መንቀሳቀስ አትችልም። ይቺ ሀገር የስደተኞች ምድር ናት። የእያንዳንዱ ሰው ህልምም ሆነ ህይወት ዋጋ አለው።
ኦባላ ኦባላን የመሰሉት ለድል መብቃታቸው በሚኔሶታ ግዛት ውስጥ ያሉ ስደተኞችን እየጨመረ የመጣ ተጽዕኖ ፈጣሪነት ጠቋሚ አድርገው የሚመለከቱት ጥቂት አይደሉም። ከዚህ በላይ ግን በመታገስና በትጋት የማይደረስ ህልም እንደሌለ አብነት ከተፈለገ ኦባላ ኦባላን የሚጠቅሱ በርካቶች ይመስላል።
I'm gonna shoot the sun.
ድምጽ ዋሽንግተን ዲሲ ከሚተላለፍላችሁ ካቢና ቤይ ጋራችሁ ያላችሁት ምርጫችሁ አድርጋችሁን አብራችሁን ስለምታመሹ እናመሰግናለን። ወደ ሌላ ዘገባ እንለፍ። ኤልሻዳይ ግርማ በአትላንታ ጆርጂያ የቴክኖሎጂ ኢንስቲትዩት የሶስተኛ ዓመት የአካባቢያዊ ምህንድስና ተማሪና የግሪን ኢትዮጵያ የድረገጽ እንቅስቃሴ መስራች ናት። ከተመሰረተ አጭር ጊዜ የሆነው የግሪን ኢትዮጵያ እንቅስቃሴ እንደ ታላቁ ግድብ፣ ያንበጣ ወረርሽኝና እንዲሁም የእምቦጭ አረም ያሉ ሀገራዊ ጉዳዮች ላይ ሲንቀሳቀስ የቆየ ሲሆን በአሁን ወቅት ደግሞ ከዘንቢል መልስ የሚል ዘመቻ ጀምሯል። ከዘንቢል መልስ ኢትዮጵያን ከፕላስቲክ ከረጢቶችና ምርቶች ነጻ በማውጣት አካባቢን የማጽዳት አላማ ይዘው የሚንቀሳቀስ ዘመቻ ነው። ዘንቢልን የመሳሰሉና በድጋሚ ጥቅም ላይ የሚውሉ እንዲሁም አርጅተው ሲጣሉ አካባቢን የማይበክሉ መገበያያዎችን ሰዎች እንዲጠቀሙ እያስተዋወቀ ይገኛል። ከኤልሻዳይ ግርማ ጋር የነበረኝ ቆይታ በአጭር መሰናዶ እንደሚከተሉ ይሰማል። በኤልሻዳይ ግርማ የተመሰረተው የዘንቢል መልስ ዘመቻ በተለያዩ ማህበራዊ ሚዲያዎች ላይ ታዋቂና ተጽዕኖ ፈጣሪ ግለሰቦችን ዘንቢል ይዘው ሲጠቀሙ የሚያሳይ ምስሎችን በማሰራጨት ግንዛቤ ለመፍጠር እየተንቀሳቀሰ ነው። ዘንቢል ከሰሌን የሚሰራና ለረጅም ጊዜ የሚያገለግል ከረጢት ሲሆን ከገበያ ርቆ ሙሉ ለሙሉ በፕላስቲክ ከረጢቶች ከተተካ ጥቂት አስርት ዓመታት አለፉት። በአካባቢ ጥበቃ ዙሪያ የሚንቀሳቀሰው ግሪን ኢትዮጵያም ተመልሰው ጥቅም ላይ መዋል የሚችሉ ዘንቢልና የጨርቅ ከረጢቶችን ወደ ገበያው ለማምጣትና ፌስታል በአካባቢ ላይ እየጣለ ያለውን ተጽዕኖ ለመቅረፍ ስለጀመረው ጉዞ ኤልሻዳይ ታስረዳለች።
የዘንቢል መልስ ዘመቻ ዋናው ኢትዮጵያን ከፕላስቲክ ነጻ ለማድረግ ነው። ዘንቢልን እንመልስ ስንል ዘንቢል አሁን ከሰኔል ነው የሚሰራው። ሰኔል ደግሞ ቶሎ ሊበሰብስ የሚችል እቃ ነው። ከዛም በተጨማሪ ደግሞ ያው አብዘጊ የሚሰሩ እንዲሁም ደግሞ ከወረቀት ቦርሳዎች ሪሳይክል ከተደረጉ የወረቀት ቦርሳዎች የሚሰሩ የእቃ መያዣ ዘዴዎች አሉ እና እነሱን እንመልስ በሚል ነው ዘመቻው ማለት ነው። እና ፕላስቲክ ደግሞ ምን ያህል ጎጂ እንደሆነ በአካባቢ ማህበራዊ እና ተፈጥሯዊ ችግሮች አሉት እና ይህንን በማስመልከት ኢትዮጵያዊ የፕላስቲክን ጉዳት በማወቅ እና በማስተማር የዘንቢልን መልስ በሚል ዘመቻ ነው የቀረብነው።
ኤልሻዳይ የፕላስቲክ ፌስታሎችም ሆነ ሌሎች እቃዎች ከተወገዱ በኋላ ከ400 ዓመት በላይ በመሬት ውስጥ ሳይበሰብሱ ሊቆዩ እንደሚችሉ በመጥቀስ አካባቢንና ተፈጥሯዊ ስነ ምህዳርን እንዳለ ይዞ ለማቆየት ወደ ሌሎች አካባቢን ወደማይጎዱ አማራጮች መሻገር እንዳለብንም ታስረዳለች።
የፕላስቲክ ከረጢት ጉዳቶች እንግዲህ ከአገራቱ ዓለምና የአየር ንብረት ለውጥን የሚያጠቃ ችግር ነው እና አሁን ለምሳሌ ስናይ በየአመቱ ከሚመረቱ ቢያንስ 300 ሚሊዮን ቶን ፌስታሎች ውስጥ በዓለም ውስጥ ማለት ነው 50% አንድ ጊዜ ብቻ የምንጠቀማቸው ፌስታሎች ናቸው። ማንኛውም አይነት ፕላስቲክ ደግሞ ለመበስበስ 450 ዓመታት በላይ ሊወስድ ይችላል። እንዲሁም ዩኤን እንዳደረገው ጥናት በፈረንጆች አቆጣጠር 2050 ውቅያኖስ ውስጥ ካሉት አሳዎች ውቅያኖስ ውስጥ ያለው ፕላስቲክ መጠን ይበዛል ይባላል እና የፕላስቲክ የሰራበት ንጥረ ነገር ደግሞ ለጤና ጥሩ አይደለም። የአየር ንብረት ለውጥ ደግሞ የዓለም ሙቀት መጠን ይጨምራል ቀስ በቀስ ማለት ነው። ከዛም በተጨማሪ ደግሞ እነዚህ የሚወጡት ንጥረ ነገሮች ወይም ኬሚካሎች የሚቃጠልበት አካባቢ ላይ ጭስ በማምጣት እና የሚተኑት ንጥረ ነገሮች የጤና ችግር ያመጣሉ። ሳምባ እና የልብ የተለያዩ አይነት በሽታዎች የሚያመጡ ናቸው ማለት ነው። ኢትዮጵያ ውስጥ ብቻ ደግሞ ባለፉት 10 ዓመታት ብቻ የምንጠቀማቸው ፕላስቲኮች በጣም በዝተዋል። እንዲሁም በ15% ብቻ ባለፉት 10 ዓመታት ጨምሯል። 15% ብዙ ነው እንግዲህ እና ይሄ የሚያሳየው ደግሞ የፕላስቲክ መጠናችን እየጨመረ ነው። እነዚህ ፕላስቲኮች ደግሞ የተለያዩ አይነት እንስሳቶች ሊመገቧቸው ይችላሉ። እርሻ ላይም የሚያመጣው ጉዳት አለ። እነሱ በሚመገቡት ጊዜ ደግሞ ምግብ ፈንሰሉ ገባ ማለት እኛ ምንመገባቸዋለን ማለት ነው።
ኤልሻዳይ ከዘንቢል መልስ ዘመቻ ከአካባቢ ጥበቃ በተጨማሪም ሰፊ የስራ እድል ለወጣቶችና ሴቶች ሊፈጥር ይችላልም ትላለች።
ብዙ ኢትዮጵያዊ ፌስታል እየተጠቀመ ነው ያለው። ብዙ የፌስታል የሚያቀርቡም የተለያዩ ድርጅቶች አሉ እና እኛ ማድረግ የምንፈልገው ልክ እንደ ድልድይ ሆነ ወይም ደግሞ ኢትዮጵያ ውስጥ ለብቻቸው ሴቶችም ሊሆን ይችላሉ የተለያዩ ማህበረሰቦች ዘንቢልን የሚያመርቱ ከረጢቶችን የሚሰፉ ሰዎች ጋር ማገናኘት ነው የምንፈልገው እና የሚገርመው ነገር ደግሞ የዘንቢል ራሱ ብዙ አይገኝም አዲስ አበባ ውስጥ በተለይ የፕላስቲክ መረት ጀምሯል እና የፕላስቲክ ዘንቢል ደግሞ ያው ችግሩን ያባብሰዋል እንጂ አይጠቅምም። ምክንያቱም የፕላስቲክ ዘንቢልን ደጋግመን መጠቀም ብችልም መጨረሻ ላይ ሲጣል ፕላስቲክ ነው እና ዘንቢል አምራቾች የተለያዩ የኢትዮጵያ ክፍሎች ላይ ይገኛሉ። ይሄ ዘመቻ እንዲሁም በኢኮኖሚ ዘርፍ ላይ በጣም ይረዳል ይችላል።
ከዘንቢል መልስ ዘመቻ ቤቲጂ፣ ዘሪቱ ከበደ፣ እማማ ጽዮንን የመሳሰሉ ተጽዕኖ ፈጣሪ ግለሰቦችን በመጠቀም ዘንቢልን መልሶ ለማምጣት እየተንቀሳቀሰ ሲሆን በተጨማሪም ከፕላስቲክ ጋር ተያይዞ በሀገሪቱ ውስጥ ያለው ሕግ እንዲቀየርም እየጣረ መሆኑን ኤልሻዳይ ታስረዳለች።
በፈረንጆች አቆጣጠር በ2007 ወይም ከ13 ዓመታት በፊት አንድ ሕግ ወጥቶ ነበር እና ይሄ ሕግ ምንድን ነው የሚለው 0.03 ሚሊሜትር በታች የሆኑ ፕላስቲክ ከረጢቶችን ወይም ፌስታሎችን አገር ውስጥ መስራትም ማስገባትም መጠቀም አይችልም የሚል ህግ ወጥቶ ነበር። ቢሆንም ግን ህጉ በስነስርዓት አልተገበረም እና ለውጥ አላመጣም። ፌስታሎች አሁንም እያየን ነው። አሁን የሚደረገው ዘመቻ ዲጂታል ካምፔኑ የጀመረው በቅርብ ጊዜ ነው። ግሎባል ፔፐርስ ባለፈው ዓመት በ2019 ድረገጽ ላይ ያለ አቤቱታ ማካሄድ ደግሞ አስጀምሮታል ማለት ነው። ከ10,000 በላይ ፊርማዎችን አግኝቷል የፔቲሽን። አሁን ያ ግሩፕ ከኢትዮጵያ የአካባቢ የደንና የአየር ንብረት ለውጥ ኮሚሽን ጋር አብሮ ጎን ለጎን በመስራት በጃንዋሪ 2020 በፈረንጆች አቆጣጠር የረቂቅ ህግ ወይም ደግሞ የህግ ማስታወቂያ ሊወጣ ችሏል እና ይሄ ህግ ኢትዮጵያ ከፕላስቲክ በተለይ ደግሞ አንድ ጊዜ ብቻ ከምንጠቀማቸው ፕላስቲኮች ነፃ እንድትሆን የሚያደርግ ህግ ወደ ፓርላመንት ተልኮ አስተያየት ሰጥቶት ተመልሷል እና ከ6 ወር በኋላ እውን ይሆናል በማለት ነበረ። ቢሆንም ግን ያው በኮሮና ቫይረስ ምክንያት ትንሽ ቀስ ሊል ይችላል ማለት ነው።
ኤልሻዳይ ግርማ አሁን ላይ በማህበራዊ ድረገጾች ላይ ያለው ከዘንቢል መልስ ዘመቻ በቀጣይ ወደ ህብረተሰቡ ዘንድ ወርዶ ግንዛቤ ለማስጨበጥ በሰፊው እንደሚሰራም ጠቁማለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቤጋናችሁ ያላችሁት ከ180 በላይ የሚሆኑ ሰዎች ህይወት ካለፈበትና በሺዎች የሚቆጠሩ ሰዎች ላይ አካላዊና ስነ ልቦናዊ ጉዳት ካደረሰው የቤሩት ፍንዳታ በኋላ ሰዎች ህይወትን እንደ አዲስ ለመጀመር እየታገሉ መሆናቸው ተሰምቷል። ብዙዎችም በእያላቸው ሙያ የቤሩት ፍንዳታ ተጠቂዎችን ለማገዝ እየተንቀሳቀሱ ነው። በፍንዳታው የተነሳም ህይወታቸውና አካላቸውን ያጡትም ቁጥር ስፍር የላቸው። ፍንዳታው የብዙዎችን መልክና ቁመና ቀይሯል። ከወደ ቤሩት ታዲያ የፕላስቲክ ቀዶ ጥገና በጎ ፈቃደኛ ሐኪሞች ችሎታቸውን በመጠቀም የተጎጂዎችን ገጽታ የመመለስ የበጎ ፈቃድ ህክምና አገልግሎት መጀመራቸው ተሰምቷል። ሀብታም ስዩም የኤኤፍፒን ዘገባ ያስደምጠናል።
ወራት በፊት በቤሩት በተፈጠረው አሰቃቂ ፍንዳታ ሲያበያ ከ180 ሰዎች በላይ ሲሞቱ በሺዎች የሚቆጠሩ ሰዎች ለአካላዊና ስነ ልቦናዊ ቀውስ ተጋልጠዋል። ይሁንና የተረፉት ሰዎች ህይወትን ለመቀጠል አካላዊና ስነ ልቦናዊ ጠባሳቸውን ለማደስ መንገድ ጀምረዋል። የ58 ዓመቷ ጆማናም በፍንዳታው ወቅት በተወረወሩ ጠርሙሶች ሰውነቷ ብዙ ቦታ ተቆራርጧል።
እዚህ ጋር ተቀጥቅጫለሁ። ቁስሌ ደግሞ በጣም ትልቅ ነበር። ሐኪሙ ምስጋና ይግባውና ቁስሉ በአስር ቀን ውስጥ ድርቅ አለልኝ። ጆሮዬ ከአንገቴ ጀምሮ ክፍት ነበር። እጄ፣ እግሬ፣ መላ ሰውነቴ፣ ዳሌ ሁሉ ቦታ ተሰፍቶ ነው። ኩላሊቴ ደም ቋጥሮ ነበር። አሁንም ድረስ መላ ሰውነቴ እንደተቀጠቀጠ አይነት ስሜት ነው የሚሰማኝ።
ጆማና ፍንዳታው ሲከሰት በአሽራፍ አካባቢ በሚገኘው መኖሪያ ቤቷ ውስጥ ነበረች። ጭንቅላቷ ላይ በደረሰባት አደጋ ምክንያት ሙሉ ለሙሉ በደም ተጠምቃ እንደነበረም ታስታውሳለች። ከአደጋው በኋላም 70 ቦታ ተሰፍታለች።
ልጄ ነች ሆስፒታል የወሰደችኝ። ሆስፒታል ውስጥ በሺዎች የሚቆጠሩ ሰዎች በየቦታው ወዳድቀው ነበር። እነሱን ሳይ እኔ የደረሰብኝ መቆራረጥ ስለነበረ እኔ እኮ በጣም እድለኛ ነኝ አልኩ። ምክንያቱም በአደጋው አይናቸውን ያጡ ነበሩ። ልጄ እጄን ይዛ ነርሷ እንድትሰፋኝና ደሙ መፍሰሱን እንዲያቆም ስትጨቃጨቅ ነበር።
በወቅቱ ከአደጋው ግዝፈት የተነሳ ሆስፒታሎች እጅግ ተጨናንቀው ነበረ። አደጋውን ተከትሎም በሊባኖስ የአደጋውን ሰለባዎች ለማገዝ ብዙዎች ተንቀሳቅሰዋል። ይሄ ደግሞ የፕላስቲክ ቀዶ ጥገና አድራጊ ሐኪሞችን ይጨምራል። ጆማናም ከእነዚህ በጎ ፈቃደኛ ሐኪሞች ጋር በመገናኘቷ በሰውነቷ ላይ ያሉት ጠባሳዎች እየተነሱላት ነው።
ሆስፒታል ውስጥ ለሶስት ቀን አደርኩ። ሁኔታ ሁሉ እጅግ ከባድ ነበር። ሰውነቴ እጅግ ተቀጥቅጦ ስለነበረ ነፍሴ የምትወጣ መስሎኝ ነበር። ቢሆንም ግን እኔ ከሌሎቹ አንጻር ሳስበው በጣም ደህና ነኝ፣ እግዚአብሔር ይመስገን።
ጆማና በደረሰባት ጉዳት ምክንያት በተለያዩ የሰውነት ክፍሎቿ ላይ በተደረገላት ቀዶ ሕክምና ብዙ ቦታ ጠባሳ አላት። እንደ አስፈላጊነቱም በፕላስቲክ ቀዶ ጥገና ለመሸፈን ተስፋ አድርጋለች።
እነዚህ ጠባሳዎች ቢጠፉልኝ ደስ ይለኛል። ባይጠፉም ግን ብዙም አልጨነቅም። ከኔ በላይ ትልልቅ ጠባሳ የደረሰባቸው ሕጻናት ልጆችን አይቻለሁ። እነዚህ ሕጻናት እጅግ አስከፊ የሆነ ጠባሳ ነው የደረሰባቸው። ገና ታዳጊዎች ናቸው እነሱ። ይሄ አሰቃቂ ትውስታ በአካላቸውም በአእምሯቸውም ተቀርጾ መቀመጡ ነው። እንግዲህ
ጆማና እድለኛ ናት። ፍንዳታው ከ6000 በሚልቁ ሰዎች ላይ አደጋ ደርሷል። ከእነዚህ ውስጥም ጥቂት የማይባሉት የአካል ጉዳት አጋጥሟቸዋል።
አድማጮቻችን ለእናንተ ይሆናሉ ብለን ከሳምንት ውስጥ ከተሰሙት መካከል መራርጠን ያዝንላችሁን ፕሮግራሞች እዚህ ጨረስን። ኤደን ገረመው በመስተንግዶው፣ ኤልያስ አስማረ በጥንቅሩ፣ ትዝታ በላቸው በአርትኦቱ አብረናችሁ አምሽተናል። በነገው ምሽት በመደበኛ መርሃ ግብራችን እስከምንገናኝ ድረስ በጀመርነው ሙዚቃ እንሰናበታለን። ደህና ሁኑ።
I'm gonna.